ይህ ምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያላችሁበት ስፍራ ሆናችሁ ይህንን የራዲዮ መልእክታችንን የምታዳምጡትን ሁሉ እግዚአብሔር ይባርካችሁ ጸጋውንም ያብዛላችሁ እያልን እዚህ ሰላምታችንን እናቀርባለን። ወገኖቼ እግዚአብሔር ለሚወዱት መልካም ነው። እንዳሳቡም ለተጠሩት መልካምን ነገር እንደሚያደርግ ከዚህ ቀደምም ተምረናል። እግዚአብሔር ዛሬም ደግሞ ለኛ የቋጠረልን መንፈሳዊ ምግብ አለ። ሁላችንንም እንደሚባርከን ተስፋ ያደረግን ዚ የከፍ ያለው ዝማሬ አብረን እንቆያለን።
ኢየሱስ መታመኛዬ ነው፣ ኢየሱስ ሁሉን እንደሽን፣ ኢየሱስ ከጠላት ፍላጻ፣ ኢየሱስ ሁሌ ጋርደኛዬ፣ ኢየሱስ እርሱ ካዳይ ወጥመድ፣ ኢየሱስ እጁ ያስጥለኛል፣ ኢየሱስ በክንፉ ጥላ ስር፣ ኢየሱስ እረፍት ይሰጠኛል። የሚያስፈራኝ ማነው? የሚያስፈራኝ ማነው? የሚያስፈራኝ ማነው? ኢየሱስ ጉልበቴ። የሚያስፈራኝ ማነው? የሚያስፈራኝ ማነው? የሚያስፈራኝ ማነው? ኢየሱስ ጋሻዬ። ተክላና እባቡን ኢየሱስ አንበሳ ዘንዶን ኢየሱስ እንድረማመደው ኢየሱስ ድፍረትን ሰጥቶኛል ኢየሱስ እንዳልሰናከል ኢየሱስ አጽንቶ ይዞኛል ኢየሱስ እርሱ መጠጊያ ነው የሚያስፈራኝ ማነው? የሚያስፈራኝ ማነው? የሚያስፈራኝ ማነው? የሚያስፈራኝ ማነው? ኢየሱስ ናቲን። የሚያስፈራኝ ማነው? የሚያስፈራኝ ማነው? የሚያስፈራኝ ማነው? ኢየሱስ አለቲን።
አዎ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይላል ሐዋርያው ጳውሎስ። እነተም ማን ነው የሚያስፈራን? እግዚአብሔር መውጫችንና መግቢያችንን ይጠብቃል፣ ይተጋል፣ ይንከባከባልም። እግዚአብሔር ስለዚህ ዝማሬ እየተመሰገነ ይሁን። በዚህ ጡመ ዜማ ያገለገለንን ወንድማችንን ከፍ ያለው በላይን እግዚአብሔር አብዝቶ በኑሮውና በአገልግሎቱ ይባርከው። እንጸልይ። ጌታችን ሆይ እናመሰግንሃለን ስለዚህ ይህች አዲስ ዕለት፣ በዚህች ምሽት ደግሞ ልታስተምረንና ልትናገረን ፈቃድህንም ልታስታውቀን ዘንድ አለህና ክብር ተመስገን። በዚህ በፈቃድህ ደግሞ መኖር እንድንችል እግዚአብሔር ሆይ እርዳን። ጌታችንና መድኃኒታችን ሆይ ድካማችንን ሳትመለከት ጽድቅህና በምህረትህ ደግሞ እንድትገናኘን እንለምንሃለን። በመድኃኒታችንና በጌታችን ኢየሱስ ክርስቶስ ያው ስምህ ስትል ስማን። አሜን። አድማጮች ትላንትናው ምሽት ክፍለ ጊዜ ጥናታችን በመንፈሳዊ ስጦታዎች አጠቃቀም ሊኖረን ስለሚገባው መደጋገፍ፣ እንዲሁም ከአማኞችና ከማያምኑ ሰዎች ጋር ሊኖረን ስለሚገባው ግንኙነት በስፋት መማራችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን እንግዲህ አብረን የምንመለከተው ሮሜ ምዕራፍ 13ን ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሮሜ ምዕራፍ 13ን ተመልከቱ። ሮሜ ምዕራፍ 13ን አውጡ። አድማጮች በዚህ በምዕራፍ 13 ውስጥ በዋናነት አማኞች ከመንግስትና ከጎረቤቶቻቸው ጋር ሊኖራቸው ስለሚገባው ግንኙነት የሚያስተምረውን ክፍል በስፋት እንመለከታለን። በዚህ በሮሜ ምዕራፍ 13 ውስጥ አማኞች ከመንግስትና ከጎረቤቶቻቸው ጋር ሊኖራቸው ስለሚገባው ጤናማ ግንኙነት የሚያስተምረውን ክፍል አብረን እንመለከታለን። ወደ ሮሜ ምዕራፍ 13 ስንመጣ አሁንም ስለ እግዚአብሔር ልጆች አገልግሎት እንነጋገራለን። አማኝ የሁለትዮሽ ማለትም የሰማይ መንግስትና የምድራዊ መንግስት ዜጋ መሆናቸውን እንመለከታለን። አስተዋላችሁ? አንድ አማኝ የሁለትዮሽ ማለትም የሰማይ መንግስትና የምድራዊ መንግስት ዜጋ መሆኑን እንመለከታለን። ምናልባት በሁለቱ መንግስቶች መካከል የፍላጎት ግጭት የሚነሳ ከሆነ እንግዲህም ቅድሚያ ልንሰጠው የሚገባ ለሰማያዊ መንግስት ነው። ይህ መረዳት ያለብን ታላቅና ከፍተኛ ትምህርት ነው ወይም ደግሞ ነጥብ ነው። ጌታ ኢየሱስ በምድራዊ መንግስት ዘንድ ኃላፊነት እንዳለብን ግልጽ አድርጎልናል። ጠላቶችም ወደ እርሱ ቀርበው ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም በማለት እንደጠየቁት ታስታውሳላችሁ። ትክክለኛውንም ነገር ሊያስተምራቸው ስለወደደ እስቲ አንድ ዲናር አውጡና አሳዩኝ፣ መልኩስ ጽህፈቱስ የማን ነው ሲል ጠየቃቸው። እነርሱም የቄሳር ነው ሲሉ መለሱለት። እርሱም እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ በማለት ወሳኝ የሆነውን መልስ ሰጣቸው። ሉቃስ ምዕራፍ 20 ቁጥር 25ን ልብ ይሏል። የሉቃስ ወንጌል ምዕራፍ 20 ቁጥር 25ን መመልከት ይቻላል። ወዳጆቼ መንግስታት በእግዚአብሔር የተሾሙና የተወሰነ ኃይልም የተሰጣቸው ናቸው። የሰው አገዛዝ በተጀመረበት ወቅት እግዚአብሔር ሲናገር የሰውን ደም የሚያፈስሉ ደሙ ይፈሳል ሰውን በእግዚአብሔር መልክ ፈጥሮታልና በማለት ነበር የተናገረው። ዘፍጥረት ምዕራፍ 9 ቁጥር 6ን ልብ በሉ። ኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ሰው በእግዚአብሔር ፊት ድንቅ ፍጡር ስለሆነ ለሕይወቱ ግድ ይለዋል። የሌላውን ሕይወት ለማጥፋት መብቱ የላችሁ። የሰውን ሕይወት የምታጠፉ ከሆነ የናንተ ሕይወት እንዲሁ ይጠፋል። በአሁኑ ዘመን ያለው ሰው የሚያስበው ከዚህ በተቃራኒ መልኩ ነው። ወንጀለኛውን እንደ ጀግና አድርጎ ሲቆጥረው ታማኙን ደግሞ እንደ ሰነፍና ክፉ ሰው አድርጎ ያየዋል። ክፉው መልካም መልካሙ ደግሞ ክፉ ተደርጎ በሚታሰብበት ዘመን ላይ ነው ያለነው። ሆኖም አማኞች ለሰው ልጆች መንግስት ኃላፊነት አለባቸው። በርግጥ ጳውሎስ ለወጣቱ ሰባኪ ሲናገር እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ለመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት መክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመዳኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 4 ያለውን ስፍራ ተመልከቱ። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 4 ያለውን ስፍራ በኋላ ተመልከቱ። በነገራችን ላይ በስልጣን ላይ ላሉት ሰዎች የመጸለዩን ኃላፊነት ለቤተ ክርስቲያን አገልጋዮች ብቻ ከምንሰጥ እኛም ልንጸልይላቸው ይገባል። አማኞች እንደ ሰማያዊ ዜግነታቸው የሚኖራቸው አገልግሎት መንፈሳዊ ነው። እንደ ምድራዊ መንግስት ዜግነታቸው የሚኖራቸው አገልግሎት ደግሞ ያው እንደ ማንኛውም በምድር ላይ እንደሚኖር ጥሩ ዜጋ የሚኖረው አገልግሎት አይነት ነው። እነዚህ ሁለቱ የተለያዩ ተግባሮች መሆናቸውን አንርሳ። ሁለቱን እንቀላቅል ወይም ሁለቱንም በሁለት እጆቻችን ይዘን እናስተናግድ የምንል ከሆነ
የቤተ ክርስቲያንን በጎ ተግባር እናደናቅፋለን። ስለዚህ የእግዚአብሔርን መንግስትም ሆነ ምድራዊውን መንግስት ለይተን ማስቀመጥ አለብን። በጳውሎስ ዘመን የነበሩት አይሁዶች ኩሩ በሆኑበት ሮማውያን ዘንድ መንበርከክን አይወዱም ነበር። በአንድ ወቅት ጥቂት የተሰባሰቡ አይሁዶች በሮም ከተማ ውስጥ ባስነሱት ብጥብጥ ምክንያት ቀላውዲዮስ የተባለው የሮማ ገዢ ከአገሩ ሊያባርሯቸው ችሏል። ኩሮቹ አይሁዶች የራሳቸውን መንግስት ለመመስረት ካላቸው ጽኑ ፍላጎት የተነሳ የሮማውያንን አገዛዝ ከእስራኤል ምድር ለማስወገድ ይጥሩ ነበር። ከዚህም የመግዛት ፍላጎታቸው የተነሳ ነበር ኢየሱስን ለቄሳር ቀረጥ ልንከፍል ታዘናል ወይስ አልታዘዝንም በማለት የጠየቁት። የዚህ ጥያቄ እንድምታ የሚያሳየው ያመጽን እንቅስቃሴ ለማንሳት ፍላጎት እንዳላቸው ነው። በጳውሎስ ዘመን የነበሩት የሮማ ባለ ስልጣኖች እብዶችና ነፍሰ ገዳዮች እንደነበሩ በሚገባ ታስታውሳላችሁ። ሚስቱንና እናቱን የገደለው ጨካኙ ኔሮ በሮም ስልጣን ላይ ሲወጣ ክፉ መሪ የሆኑት ጲላጦስና ሄሮድስ ደግሞ ሌሎች የሮማ ግዛቶችን ያስተዳድሩ ነበር። ሆኖም ጳውሎስ አማኞች በሙሉ ለነዚህ ባለ ስልጣኖች እንዲታዘዙ ተናግሯል። ከመንግስታት ጋር ያለንን ወይም ደግሞ ሊኖረን ስለሚገባ ግንኙነት ስለሚያወሳው ክፍል እስቲ ከሮሜ ምዕራፍ 13 ቁጥር 1 በማንበብ እንጀምር። መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 13 ቁጥር 1 ተመልከቱ። እንዲህ ይላል፣ ነፍስ ሁሉ በበላይ ላሉት ባለ ስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትም ባለ ስልጣኖች በእግዚአብሔር የተሾሙ ናቸው ይላል። በቀላሉ ለመንግስት ባለ ስልጣኖች ራሳችንን የምናስገዛበት ምክንያት እነርሱ በእግዚአብሔር የተሾሙ በመሆናቸው ነው። ይህ ግር እንዲላችሁ አያስፈልግም። የዚህ ዓለም መንግስት የነቀዘ ፍትህ አልባና የሰይጣን እንደሆነ እሙን ነው። ሆኖም እግዚአብሔር አሁንም ቢሆን እየተቆጣጠረው ይገኛል። ታሪክ መንግስታት ሁሉ ለዘመናት በኩራትና በትዕቢት እንደሄዱ ከማሳየቱም ሌላ ወደ ውዳቂና ፍርስራሽ ሊለወጡ እንደቀረቡ ያመላክተናል። ይህ ለምንድን ነው የሆነው? ምክንያቱም በየስፍራው የተስፋፋው ጉቦኝነት ወይም ደግሞ ንቅዘትና ሕግ አልባ መሆን አመጽን መቀስቀሱ የማይቀር በመሆኑ ነው። ለዚህም ጥሩ ምሳሌ የሚሆነው በዚህ በጎረቤት አገር በሶማሊያ ያለው ሁኔታ ነው። ሶማሊያ መንግስቷ ተንኮታክቶ ከወደቀ 10 ዓመታትን አስቆጥራለች። የዚህ ሁሉ ውጤት ደግሞ አመጽና ስርዓት አልበኝነት ነው። እንደዚህ አይነት ሁኔታዎች ሲከሰቱ እግዚአብሔር መንግስታትን ወደ መጨረሻ ያመጣቸዋል። እግዚአብሔር አሁንም ቢሆን ይህችን ምድር ይገዛል። ይህ ማለት ግን ዙፋኑን ትቶ በዚህች ምድር ላይ ይኖራል ማለት አይደለም። ሁሉን ቻይና ሁሉን አዋቂ የሆነው ጌታ በምድር ላይ የሚሆነውን ሁሉ ያያል ይመለከታል፣ ፈቃዱንም ያደርጋል። በዚህች ምድር ላይ በሚሆነው ነገር ፈጽሞ አይናወጥም። የይሁዳ ንጉሥ የነበረው ኦዚያ በሞተ ጊዜ ኢሳይያስ እንደ ተረበሸና ተስፋ እንደ ቆረጠ ሁላችሁ ታስታውሳላችሁ። ኦዚያ መልካም ንጉሥ በመሆኑ ሲሞት የይሁዳ መንግሥት ይከፋፈላል ብሎ ስለ ሰጋ ነበር ኢሳይያስ ያዘነው። ኢሳይያስ በእንደዚህ አይነት ሁኔታ ውስጥ ሲገባ መልካም ስፍራ ወደ ሆነው ወደ ቤተ መቅደሱ ሄደ። የእግዚአብሔር ክብር በሚኖርበት ቤተ መቅደሱ ውስጥ እንደ ገባ እግዚአብሔርን በከፍተኛ ስፍራ በዙፋኑ ላይ ተቀምጦ ተመለከተው። ይህ ሁኔታ ኢሳይያስን አስደነቀው። እግዚአብሔር ከስፍራው እንዳልተነቃነቀ ተረዳ። ኦዚያ ቢሞትም ዙፋኑንም ቢለቅም እግዚአብሔር ግን አሁንም በዙፋኑ ላይ ነው። አሜን። እግዚአብሔር የተመሰገነ ይሁን። ወገኖቼ እኔና እናንተ በአንድና በሁለት ነገር ወይም በዚያኛውና በዚህ ነገር ልንደነግጥ፣ ልንታወክ፣ ልንረበሽ፣ ልናዝን እንችላለን። እግዚአብሔር ግን በዙፋኑ ላይ ነው። ከዚህ ቀደም አስረግጬ እንደ ተናገርኩት እኔና እናንተ መረበሽና መደንገጥ ያለብን፣ መፍራትና መጨነቅ ያለብን እግዚአብሔር ዙፋኑን አሳልፎ ለሌላ ሰው የሰጠ እንደሆነ ብቻ ነው። ነገር ግን እግዚአብሔር ዙፋኑን ለማንም አይሰጥም። እግዚአብሔር ይክበር ይመስገን። የክርስቲያን መታመኛም ይኸው የእግዚአብሔር ዙፋን ነው። ከምድራዊ መንግሥት ጋር የሚኖረው ግንኙነት ደግሞ ራሱን ማስገዛት ነው። ቁጥር 2ን ተመልከቱ። ስለዚህ ባለ ስልጣን የሚቃወም የእግዚአብሔርን ሥርዓት ይቃወማል፣ የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ ይላል። በሌላ አባባል ማንም የምድራዊ መንግሥትን ባለ ስልጣን የሚቃወም የእግዚአብሔርን ሹመት ይቃወማል ማለት ነው። የሚቃወሙ ሁሉ ደግሞ ለራሳቸው ፍርድን ይቀበላሉ። አማኞች መልካም የሚያደርጉትን መንግስታት መደገፍና ማበረታታት፣ ክፉ አድራጊዎችን ደግሞ መውቀስና ክፋታቸውን ማውጣት ይገባቸዋል። አማኝ መቆም ያለበት ለሕግና ለሥርዓት ሲሆን፣ ሕግ አልባዎችን ደግሞ መቃወም አለበት በታማኝነትና በፍትህ በንግዘትና በሥርዓት አልበኝነት ላይ መነሳሳት ይኖርበታል። አንደማኝ በታሪክ ውስጥ ከተፈጸሙት ቀውሶች ይልቅ ዛሬ ያለንበት ቀውስ የከፋ ነው ወዳጆቼ። ይህንንም ለመቃወም ለአማኞች ከባዱ ጊዜ ቢኖር አሁን ያለንበት ዘመን ነው። የራሴን አመለካከት በግልጽ ላስቀምጥላችሁ ወዳለሁ። ይህም ደግሞ ካለፉት ታሪኮች ጋር ግጥምጥምነት እንዳለው አምናለሁ። ካለፉት ጊዜያቶች ጀምሮ አሁን እስካለንበት ዘመን ድረስ ሕግ አልበኝነት እጅግ የበዛበትና የተትረፈረፈበትን ሁኔታ ነው የምናየው። አማኞች ይህንን ሁኔታ የግዴታ መቃወም ይገባቸዋል። በራሳቸው መንግሥት ውስጥ የአይነት ሕግ አልባነት ቢፈጸም መቃወም መቻል አለባቸው። ምንም እንኳን በዚሁ መንግሥት ውስጥ ቢኖሩም ከእንደዚህ አይነት መንግሥት ጋር መተባበር የለባቸውም። ስለዚህ በተቻላቸው መጠን ባገኙት አጋጣሚ ሁሉ ተጠቅመው ተቃውሟቸውን ማሰማት አለባቸው። ያለውንም የመንግሥት አስተሳሰብ ለመቀየር መሞከር ያስፈልጋል። መጥምቁ ዮሐንስ በወቅቱ ይፈጸም የነበረውን አላስፈላጊ ነገር ስለተቃወመ በሄሮድስ እንደተገደለ አስታውሱ። ኢየሱስ በጴንጤናዊ ጲላጦስ ተሰቀለ። የዮሐንስ ወንድም ያዕቆብ በሄሮድስ ሰይፍ ተሰየፈ። እንዲሁም ጳውሎስ በኔሮ ትእዛዝ እንዲገደል ተደረገ። ሆኖም ጳውሎስ የተናገረው ነገር ቢኖር ስለዚህ ባለ ስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል የሚል ነበር። ቁጥር 2ን እንደገና ልብ በሉና በኋላ ተመልከቱ። ስለዚህ ክርስቲያን ተቃውሞውን በተገቢው መልኩ መግለጽና መልካም የሆነውን ማሳየት አለበት እንጂ ባለው መንግሥት ላይ ያመጽን እንቅስቃሴ ማድረግ የለበትም። እንጠንቀቅ። ወንጌል ሰዎች ሊያድን የሚችል የእግዚአብሔር ኃይል ነው። ጳውሎስ የሮማን እስር ቤት አስከፊነት ቢያውቅም ስለዚህ ጉዳይ ሊናገር አልወደደም። ታዋቂው የመጽሐፍ ቅዱስ አስተማሪ ዶክተር መጊ ሲናገሩ እኔና ባለቤቴ አሉ፣ እኔና ባለቤቴ ሮምን በጎበኘንበት ጊዜ ማሜርቲን የተባለውን ጳውሎስ ታስሮበት የነበረውን እስር ቤት ተመልክተናል። ከእስር ቤቱ አስፈሪነትና ጨለማነት የተነሳ የፍርሃትና የጭንቀት መምስል አደረብኝ። ባለቤቴን ከዚህ ባስቸኳይ እንውጣ አልኳት ይላሉ። ነገር ግን ጳውሎስ በዚህ ቀዝቃዛና ጨለማ ጉድጓድ በሆነው እስር ቤት ውስጥ ሆኖ ሊወጣ አልናፈቅም። ይልቁንም በእስር ቤት ሆኖ ለጢሞቴዎስ በጻፈው መልእክቱ ውስጥ ስትመጣ በርኖሱንና መጻሕፍቱን ይልቁንም በብራና የተጻፉትን አምጣልኝ ነበር ያለው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 13ን በኋላ ተመልከቱ። በዚህ እስር ቤት ውስጥ ሆኖ በብርድ ይጠበስ ነበር ጳውሎስ። መቼም በክፋትና በንግዘት የተሞላን መንግሥት መቀበሉ እጅግ ይከብዳል። እነዚህ መንግሥታት ድህነትን እናስወግዳለን በማለት አፋቸውን ሞልተው ይናገራሉ። ነገር ግን ድህነት አብዝቶ ሲሰፍን ይታያል፣ ምክንያቱም ንቅዘት ሞልቷልና። ስህተቱ የቱ ላይ ነው ብለን ብንጠይቅ መልሳችን ስህተቱ የሰው ልብ ነው የሚል ነው። ክርስቲያን በምድራዊ መንግሥት ውስጥ ማድረግ የሚገባው ነገር ምንድነው ትሉኝ ይሆናል። ክርስቲያን ማድረግ የሚገባው ነገር ቢኖር ወገኖቼ፣ በእግዚአብሔር ቃል መሰረት የመንግሥትን ሕግ ማክበር ነው። በቃ አስተዋላችሁ? ክርስቲያን ማድረግ የሚገባው ነገር ቢኖር በእግዚአብሔር ቃል መሰረት የመንግሥትን ሕግ ማክበር ነው። ጳውሎስም ከላይ ባየነው ጥቅስ ውስጥ የተናገረው ይህንኑ ነው። ክርስቲያን ማህበረሰቡንና መንግሥትን ለመለወጥ ያመጽ እንቅስቃሴን ማድረግ የለበትም። እዚህ ላይ ይህንን ልብ በሉ። ሊያድን የሚችለውን የእግዚአብሔርን ኃይል ያዘውን ወንጌል ለሰዎች በመስበክና በመንግሥት ሥርዓትና አገዛዝ ውስጥ መልካም ተሳትፎ በማድረግ የበኩላችንን ድርሻ መወጣት መቻል አለብን። ወገኖቼ በመንግሥታት መዋቅር ውስጥ ችግር ላይኖር ይችላል። ችግሩ ግን ያለው በሥልጣን ላይ ባሉ ግለሰቦች ዘንድ ነው። የመንግሥት አመራር የእግዚአብሔር ቃል እውቀት በጎደላቸውና መንፈሳዊ ነገር በሌላቸው ሰዎች ከተሞላ ምንጊዜም ይሁን አደጋ አለው። ቁጥር 3ና 4ን እናንብብ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና ባለ ስልጣን እንዳትፈራ ትወዳለህን? መልካሙን አድርግ ከርሱም ምስጋና ይሆንልሃል። ለመልካም ነገር ላንተ የእግዚአብሔር አገልጋይ ነውና አይላል። መንግስት ህግንና ደንብን ማስጠበቅ አለበት ወዳጆቼ። ያንን የማያደርግ ከሆነ ይወድቃል። ህግና ደንብ ሲሽራረፍ ክርስቲያን መቃወም አለበት ብያምናለሁ። ህጉን ለማስጠበቅ የሚደክሙትን መሪዎቻችንን ማክበር አለብን። ምንም እንኳን ስህተት እንደሚሰሩ ብናምንም በጉቦና በአሁኑ ቋንቋ በሙስናና በንቅዘት የተሞሉ እንደሆኑ ብንረዳም ልናከብራቸው ይገባናል። አግባብም በሆነው መንገድ ስህተታቸውን እናሳያቸው። በቅድስናና በንጽህና እየኖርን ለነርሱም ምሳሌ እንሁን። ስለዚህ ይላል ሐዋርያ ጳውሎስ በቁጥር 5 ላይ፣ ስለዚህ ስለ ቁጣው ብቻ አይደለም ነገር ግን ስለ ህሊና ደግሞ መገዛት ግድ ነው የሚልን እናነባለን። ክርስቲያን ህግን መታዘዝ ያለበት ቢተላለፈው ስለሚቀጣና ስለሚፈረድበት ብቻ ሳይሆን ስለ ህሊናው ምሲል ነው። ስለዚህ ደግሞ ትገብራላችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና የሚለውን ቃል ከቁጥር 6 እናነባለን። ሮሜ ምዕራፍ 13 ቁጥር 6ን ልብ ይሏል። ግብራችንን ለሚገባው ለመንግስት አካል መክፈል አስፈልጊ ነው። በዚህ ነገር የማንወቀስ ከሆን በእውነትም የእግዚአብሔር አገልጋዮች ነን። ይህም የሚያሳየው በእግዚአብሔርና በመንግስታችን ዘንድ ያለንን ታማኝነት ነው። ቁጥር 7ን ተመልከቱ። ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ይላል። በመንግስት ያስተዳደር ቢሮዎች ውስጥ የማይጠቅሙና የማይረቡ ሰዎች ሊኖሩ ይችላሉ። ነገር ግን እነርሱን ማክበር ያለብን ለተቀመጡበት ወንበርና ለቢሮ ስንል መሆን አለበት። በወታደር ቤት ውስጥ የበታቾች ምን ጊዜም ለበላዮቻቸው ሰላምታን ይሰጣሉ። ምናልባት የበላይ የተባለው ወታደር የማይረባ ሊሆን ይችላል። ነገር ግን ያንን የደንብ ልብስ ስለለበሰና ማዕረግ ስላደረገ ተገቢው ክብር ይሰጣል። ይህም ክብር በደንብ ልብሱ ውስጥ ላለው ሰው ሳይሆን ለማዕረጉና ለልብሱ ሊሆን ይችላል። ስለዚህ ለባለ ስልጣኖች ዘወትር የሚገባውን ክብር ማሳየት አለብን። ክርስቲያኖች በሰማያት ምርጥ ዜጎች እንደሆኑ ሁሉ እነሆም በምድር ምርጥ ዜጎች ሊሆኑ ይገባቸዋል። አስተውሉ። ክርስቲያኖች በሰማያት ምርጥ ዜጎች እንደሆኑ ሁሉ በምድር ምርጥ ዜጎች ሊሆኑ ይገባቸዋል። እንግዲህ ከዚህ በመቀጠል ደግሞ ወገኖች ከጎረቤቶቻችንና ከጓደኞቻችን ጋር የሚኖረንን ግንኙነት በተመለከተ አብረን እንመለከታለን። ከጎረቤቶቻችንና ከጓደኞቻችን ጋር የሚኖረን ግንኙነት ቁጥር 8ን ተመልከቱ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ፣ ሌላውን የሚወድ ግን ፈጽሞታልና ይላል ሐዋርያው። ወገኖቼ ከጎረቤቶቻችሁ ወይም ከጓደኞቻችሁ የተበደራችሁት ነገር ይኖርን? ካለ ሳትሉ ሳታድሩ መልሱላቸው። አስተውሉ። ለሰው ልጆች ሁሉ ልታበድሩትም ሆነ ልትበደሩት የሚገባ ነገር ቢኖር ጳውሎስ እንዳለው ወገኖቼ ፍቅር ብቻ ነው። አማኝ ዘወትር በጎረቤቶቹ ወይም በጓደኞቹ ላይ ማኖር ያለበት የፍቅር ንዳ ነው። ይህም ማለት ከቤታችሁ ጎን ወይም በቅርብ ላሉ ሰዎች ብቻ ማለት አይደለም፣ ነገር ግን በሩቅም ላሉ ለሰዎች ሁሉ ነው። ይህ ፍቅር በቃል ብቻ የሚገለጽ አይደለም። ብዙ ሰዎች ፍቅር 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 ሲሉ ስሰማ እፈራለሁ። ምክንያቱም እነዚህ ሰዎች ከሚናገሩት ውጪ በተግባር የሚገለጽ ፍቅር አይታይባቸውምና ነው። ፍቅርን እንዴት ይሆን የምትገልጹት? አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራን እንደ ነፍስ ውደድ በሚለው ቃል ተጠቃሏል ይላል። ቁጥር 9ን ልብ ይሏል። አታመንዝር የሚለውን ተመልከቱ። ሰዎች ከተቃራኒ ጾታ ጋር የዝሙትን ተግባር ይፈጽሙና ስለምወደው ነው ወይም ስለምወዳት ነው ሊሉ ይፈልጋሉ። ይህንን ፍቅር ነው ባትሉኝ ወዳለው ወገኖቼ ባናነሳውም መልካም ነው። ይህንን ፍቅር ብላችሁ ልትጠሩት ትችላላችሁ። ነገር ግን እንደ እግዚአብሔር ቃል ይህ ድርጊት ዝሙት ነው። በቃ ይህ ማመንዘር ነው፣ በእግዚአብሔርም ዓይን ኃጢአት ነው። እግዚአብሔር ስለዚህ ጉዳይ ሐሳቡን አይቀይርም። አትግደል የሚለውን ቃል ደግሞ ተመልከቱ። ሰውን የጠመንጃን ቃታ ሳትስቡ ልትገሉት ትችላላችሁ። በሰው ዘንድ ያለውን ተቀባይነትና ክብር በማጥፋት ልትገሉት ትችላላችሁ። አትስረቅ። እግዚአብሔርን የምትወዱ ከሆነ ክብርን በሚነካ ተግባር ላይ ፈጽሞ አትሳተፉ። አትመኝ የሚለውንም ቃል ልብ በሉ። ጉረቤቶቻችሁ ከእናንተ የተሻለ ነገር ሲኖራቸው ምንድነው የሚሰማችሁ? አንዳንዴ እርሱ ያለው ነገር ቢኖርኝ ይያልን እንመኛለን። ይህ ምን ማለት ነው? ይህ ነገር እርሱ ከሚኖረው ይልቅ እኔ ቢኖረኝ ማለት ነው። ጳውሎስ ሲናገር ለጎረቤቶቻችንና ለጓደኞቻችን የሚኖረን ፍቅር የሚገለጸው ከምንናገረው ይልቅ በምናደርገው ነው በማለት ነው። ይህም ማለት ጳውሎስ እንደገና ወደ ሕግ መለሰን ማለት አይደለም። ነገር ግን እሱ ሊል የፈለገው ፍቅር አያመነዝርም፣ አይገልም፣ አይሰርቅም፣ አይመኝም ማለቱ ነው። ይህ ሁለትና ሁለት አራት ነው እንደማለት ነው። እነዚህን ነገሮች በጎረቤቶቻችሁ ላይ የምትፈጽሙ ከሆነ ለነርሱ ፍቅር የላችሁም ማለት ነው። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው ይላል። ቁጥር 10ን ተመልከቱ። ጎረቤቶቻችንንና ባልንጀሮቻችንን መውደድ የሕግ ፍጻሜ ነው። ልድገመውና ይህ ፍቅር የመንፈስ ፍሬ ነው። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ ይለናል። ቁጥር 11 እና 12ን ተመልከቱ። ጳውሎስ ይህንን ከተናገረ 2000 ዓመታት አልፏል። ከዚያን ዘመን ይልቅ ይበልጥ ነክተን የምንጠብቅበት ዘመን አሁን ነው ወዳጆቼ። ራሳችንንም ይበልጥ ለእግዚአብሔር የምናቀርብበት ወቅት ይህ ነው ወዳጆቼ። የእግዚአብሔር ልጆች ለዓለም ነገር የሚኖሩበት ጊዜ አይደለም። ጌታ ኢየሱስ ወደዚህች ምድር ሲመጣ ብዙ ባለጸጋ ክርስቲያኖች ጌታን ሊያቅፉ እንደሚመኙ ገምታለሁ። በባንክ ያስቀመጣችሁት ገንዘብ ምን ያህል ይሆን? ያላችሁን ጊዜም ሆነ ገንዘብ ለእግዚአብሔር አገልግሎት ታውሉት ይሆንን? ስለዚህ ወንድሞቼና እህቶቼ ራሳችሁንና ያላችሁን ለጌታ ተሰጡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ማድረግም የሚገባችሁ ይህንኑ ነውና። በርግጥ የክርስቶስን መመለስ የምንጠባበቅ ከሆነ ሕይወታችንን እናንጻ። በርሱም ይህን ተስፋ የሚያደርግሉ እርሱ ንጹሕ እንደሆነ ራሱን ያነጻል ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 3ን ተመልከቱ። በቀን እንደምንሆን በአገባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን ይላል ሐዋርያው። ቁጥር 13ን ተመልከቱ። በሌላ አባባል በዚህ ዘመን በአግባብና በክብር እንመላለስ፣ በዘፈንና በስካር፣ በዝሙትና በመዳራት፣ በክርክርና በቅናት አይሁን። እግዚአብሔርን የማያስከብሩ ነገሮችን ሁሉ አስወግደን በፊቱ በንጽህና እንመላለስ ይላል። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለሥጋ አታስቡ ሲል ቁጥር 14 ላይ የመጨረሻው ምክሩን ይሰጣል። ስንቶች ክርስቲያኖች ናቸው ወደ እግዚአብሔር ከመቅረብ ይልቅ የሥጋቸውን ፈቃድ ለመፈጸምና ለማርካት የሚመላለሱት? ወገኖቼ ክርስቶስን እንድታስቀድሙና በእግዚአብሔር ቃል እንድትመላለሱ እኔ ለምናችኋለሁ። አስፈላጊውና ጠቃሚው ጉዳይም ይኸው ነው። እንግዲህ የዛሬው ጥናታችን እዚሁ ላይ ያበቃል። ደህና ደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።